የዜና መጽሔት
በኢትዮጵያ ጠቅላላ ምርጫ ሊካሄድ 2 ሳምንታት ብቻ ቀርተዋል። በአሁኑ ጊዜ የምርጫ ቅስቀሳዎች ክርክሮችና ውይይቶችም እየተካሄዱ ነው። ዶቼ ቬለ በውጭ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያንን ስለ ምርጫው አስተያየታቸውን ጠይቋል። ሂሩት መለሰ አጠናቅራዋለች።
ግንቦት 24 ቀን 2018 ዓ.ም ምረት ለሚካሄደው የኢትዮጵያ ምርጫ ከሚደረጉ የምርጫ ቅስቀሳዎች ጎን ለጎን በመገናኛ ብዙሃንም የምርጫ ዘመቻው ቀጥሏል። በምርጫ ህጉ መሰረት በተለምዶ ዳያስፖራ በሚለው የእንግሊዘኛ ቃል የሚጠሩት በውጭ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን መምረጥም ሆነ መመረጥ አይችሉም። ሆኖም ሂደቱን መከታተላቸው በየመድረኩም አስተያየት መስጠታቸው አልቀረም። ዶቼ ቬለ በውጭ የሚኖሩ ኢትዮጵያውያን ስለ ምርጫው ሂደት፣ ከምርጫው ምን እንደሚጠብቁ እንዲሁም ስጋቶቻቸው ምን እንደሆኑ አስተያየታቸውን ጠይቋቸዋል። ከመካከላቸው ቤልጅየም የሚኖሩት ፓስተር ጌታቸው አሰፋ ሂደቱን አድንቀዋል።
በዚህ ምርጫ ውስጥ ለመሳተፍ ፈቃደኛ ሆነው የሚመስላቸውን ነገር በነጻነት በመነጋገራቸው ክርክር በማድረጋቸው በጣም ደስተኛ ነኝ። ምናልባት በዚህ አጋጣሚ የሚፈልጉትን ያክል ስፔስ ያልተሰጣቸው ሰዎች እንዳሉ፣ ፓርቲዎች እንዳሉ ቅሬታ እንዳቀረቡ ሰምቻለሁ። እንደሱ አይነቱ ነገር ባይሆን ጥሩ ነው። ለሁሉም እኩል የሆነ ስፔስ ቢሰጣቸው መልካም ነው ብዬ አስባለሁ።
ጀርመን የሚኖሩት ሌላ አስተያየት ሰጪ ዳዊት ሳሙኤል ምርጫው መስፈርቱን ያሟላ አይደለም ብለዋል። ምክንያት ያሉትንም ዘርዝረዋል።
ከምርጫ በፊት ባለው ሁኔታ ስንመለከተው ትግራይ ውስጥ ሙሉ በሙሉ በአማራ ክልል፣ በኦሮሚያ ክልል፣ በቤኒሻንጉል፣ በጋምቤላም በአብዛኛው ቦታዎች፣ በደቡብ በብዙ ቦታዎች ምርጫ አይደረግም ማለት ነው። ምክንያቱም ያለው አካባቢ የጦርነቱ ሁኔታ፣ ለህዝቡ ዝግጁነት፣ ለምርጫው ቅስቀሳ፣ የተቃዋሚዎች ተሳትፎ፣ እነዚህን ስንመለከት መስፈርቱን አያሟላም።
አንደኛ ህዝቡን ባላገኘበት ሁኔታ ምርጫ አድርጌ መንግስት አቆማለሁ ብሎ ማለት ጥቅሙ ለመንግስት ራሱ ግልጽ አይደለም።
ለዶቼ ቬለ አስተያየታቸውን የሰጡት ሌላው የጀርመን ነዋሪ ኢንጂነር መኳንንት ያዕቆብ ደግሞ ተያያዥ ጥያቄዎችን አንስተዋል።
ዙሪያው በጦርነት የተከበበ ነው እና በዚህ መሃል ምርጫ እናደርጋለን ማለቱ ምን ማለት ነው? ሰላም ያለው ያው አዲስ አበባ ብቻ ነው። ኢትዮጵያን አጠቃሎ ይህን ምርጫ ማድረግ ይቻላል ወይ? እንደኔ አይቻልም ነው የምለው። ስለዚህ ምርጫው ዋጋ አይኖረውም። አሸንፈናል ለማለት ከሆነ ምንም ችግር የለውም፣ መምረጥም አያስፈልግም። ምን አስፈለገው ምርጫ ማለት ነው? ለውጭ ሀገር ሰዎችም ከሆነ ያውቁታል። እንግዲህ ኤምባሲውም ምኑም ምኑም አዲስ አበባ ነው ያለው። ማንን ነው ማታለል የሚቻለው? ምንስ ፋይዳ አለው?
ሰላም የለም፣ ግጭት እያለ እንዴት ምርጫ ይካሄዳል በሚል ለሚሰጡ አስተያየቶች በመንግስት በኩል ለሰላም የተደረጉ ጥረቶችን በማንሳት ፓስተር ጌታቸው ሀሳባቸውን አካፍለዋል።
እነሱ አሁን ሰላም መቅደም አለበት ለሚለው ነገር እኮ መንግስት አስቀድሞ ለሰላም ሲል የሀገራዊ ምክክር ኮሚሽን ተቋቁሞ በየቦታው ተዟዙሮ እያንዳንዳቸውን ለማነጋገር አለን የሚሉትን ቅሬታ፣ ልንነጋገር ይገባል የሚሉትን ሀሳብ በሙሉ ጠይቋቸው ኖ በዚህ አይነት መንገድ አንነጋገርም አንወያይም ብለው ከስምምነቱ ከንግግሩ ራሳቸውን ያገለሉ ቡድኖች ናቸው። ስለ ሰላም እንነጋገር ብሎ የንግግር ኮሚሽኑ ከሚያቀርበው ነገር ላይ አይሳተፉም። ፖዘቲቭ የሆነ ኢንፑት ያስቀምጡ አታይ። ምርጫው መኖር የለበትም ብለው የሚሉት ጦርነት አለ፣ ሰላም መቅደም አለበት። እኔ ምንም ግራ የሚያጋባ ነገር ነው።
አስተያየት ሰጪዎቹን ከመጪው ምርጫ ምን እንደሚጠብቁም ጠይቀናቸዋል።
ወደ ሰላም ሊያመጣ የሚችል ውጤት ያመጣል ብዬ አላስብም። ለመንግስትም ምንም የሚጠቅመው ነገር ኦንሊ ቲንግ ምርጫ አድርጌያለሁኝ ህጋዊ ነኝና መቀጠል እችላለሁኝ ለሚቀጥሉት 5 ዓመት የሚል ነገር ካልሆነ በቀር
ጋር ተወዳድሮ ነው በመጀመሪያ ደረጃ ምርጫ የሚያካሄደው። ተወዳዳሪው እንደፈለገ ተንቀሳቅሶ ምርጫውን ድርጅቱን ማዘጋጀት ይኖርበታል። አይ የለም በዚች እና በዚች ቦታ ላይ ነው ምርጫ የማካሄደው ብሎ ኢትዮጵያን ማስተዳደር ይቻላል? ተመርጫለሁ ማለት ይቻላል?
እኔ ለኢትዮጵያ መጪው ዘመን ብሩህ ነው ብዬ ነው የማስበው። ማንም ያሸንፍ ማንም ከባለፈው ጊዜ ይልቅ የበለጠ ትንሽ የፓርላማው እየተቀየረ ይሄዳል የሚል እምነት አለኝ።
ሂሩት መለሰ። አድማጮች ካለም ዜናው እንደተከታተላችሁ ቶባ ሳንጆ ለአፍሪካ ቀን ሰላም እንዲሰሩ በድጋሚ ተሾመዋል። ለአፍሪካ ቀን ሰላም እንዲሰሩ በድጋሚ ተሾሙት የቀድሞው የናይጄሪያ ፕሬዝዳንት ኦሊሴንጎን ኦባሳንጆ በኢትዮጵያ ፌደራል መንግስትና በህወሓት መካከል ያለው ልዩነት በበለጠ ብልሃትና ስልታዊ አካሄድ መፍታት እንደሚገባቸው ዶች ቬለ ያነጋገራቸው የአፍሪካ ቀንድ የጸጥታ ጉዳዮች ተንታኝ አመልክተዋል። እስክንድር ፍሬው ከአዲስ አበባ ዝርዝሩን ልኮልናል።
የቀድሞው የናይጄሪያ ፕሬዝዳንት ኦሊሴጉን ኦባሳንጆ ሰሞኑን የተሰጣቸው ሹመት የአፍሪካ ህብረት ኮሚሽን ለአፍሪካ ቀንድ ሰላምና መረጋጋት የሚያደርገውን ጥረት መደገፍ የሚል ነው። መተማመንን ለመፍጠርና ቀጣይነት ያለው ውይይት እንዲኖር ለማድረግ ጉዳዩ ከሚመለከታቸው አካላትና ወገኖች ጋር በመገናኘት እንደሚሰሩ ሹመቱን አስመልክቶ በወጣው መግለጫ ላይ ተመልክቷል። ኦባሳንጆ ቀደም ሲል የአፍሪካ ህብረት የአፍሪካ ቀንድ ልዩ መልእክተኛ በመሆን አገልግለዋል። ኃላፊነታቸው ለአፍሪካ ቀንድ ቢሆንም ታዲያ ዋና ስራቸው በሰሜን ኢትዮጵያ የተከሰተውን ግጭት መሸምገል ነበር። የፕሪቶሪያው ግጭት በዘላቂነት የማቆም የሰላም ስምምነት ሲፈረምም የአፍሪካ ህብረትን በመወከል ዋነኛ አደራዳሪ ሆነው ሰርተዋል። ሰሞኑን በአዲስ አበባ በተካሄደው 10ኛው የአፍሪካ ህብረትና የተባበሩት መንግስታት ድርጅት አመታዊ ጉባኤ ማጠቃለያ ላይ የወጣው መግለጫ ከጠቀሳቸው የአህጉሪቱ የጸጥታ ጉዳዮች አንዱም ይሄው የፕሪቶሪያ ስምምነት አለመተግበር ነው። በተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዝ እና በአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ ዮሱፍ የወጣው ይሄው መግለጫ የስምምነቱ ሙሉ በሙሉ መተግበር አስፈላጊ መሆኑን አስምሮበታል። ከዚህ አንጻር ተፈራራሚዎቹ ወገኖች ያላቸውን ልዩነት በተቀመጡ ስልቶች አማካኝነት እንዲፈቱም ጥሪ አቅርቧል። በእንግሊዝኛው ምህጻረ ቃል ISS በመባል በሚታወቀው የጸጥታ ጥናት ተቋም ከፍተኛ ተመራማሪ የሆኑት ሞዝስ ኦኬሎ እንደሚሉት የኦባሳንጆ ሁለተኛ ሹመት የመጀመሪያውም እንዴት እንደተጠናቀቀ ጥያቄ የሚያስነሳ ነው። ታስታውስ እንደሆነ በመጀመሪያው ሹመታቸው ወቅት የተሰጣቸው ኃላፊነት የኢትዮጵያ መንግስትና ህወሓት ልዩነቶቻቸውን እንዲፈቱ መደገፍ ነበር። እንደሚገባይ ከሆነ እነዚያ ልዩነቶች ቀጥለዋል። ሌላ ዙር ግጭት ሊነሳ እንደሚችል ምልክቶች አሉ። እና ጥያቄው የሚሆነው የኦባሳንጆ የመጀመሪያ ስራ የተጠናቀቀው መቼ ነው? ሁለተኛው ሹመታቸው እየተጀመረ ያለውስ መቼ ነው የሚል ነው። በመጀመሪያ ኃላፊነታቸው ወቅት ያልተጠናቀቀ ስራ በመኖሩ ይሄ ደግሞ በመጀመሪያው ኃላፊነታቸው ምን ያህል ውጤታማ ነበሩ? በዚህኛው ዙር ኃላፊነታቸውስ ምን ያህል ውጤታማ ይሆናሉ የሚል ጥያቄ ያስነሳል። የአፍሪካ ህብረት በአፍሪካ ቀንድ የሰላም ጉዳይ የሚሰሩ ሰው ሲሾም ሁለት ወር ባልሞላ ጊዜ ውስጥ ለሁለተኛ ጊዜ ነው። መጋቢት 16 ቀን 2018 ዓ.ም ይፋ በተደረገ መግለጫ የቀድሞው የታንዛኒያ ፕሬዝዳንት ጃካያ ኪክዌቴ የአፍሪካ ህብረት የአፍሪካ ቀንድና የቀይ ባህር ልዩ መልእክተኛ ሆነው ተሹመዋል። የኦባሳንጆ ሹመት ተመሳሳይ ኃላፊነቶችን ለሁለት የተለያዩ ሰዎች መስጠት ሆኖ ሊታይ እንደሚችል የጠቀሱት ኦኬሎ የስራ ክፍፍል መኖሩንም አስረድተዋል። ኪክዌቴ ኃላፊነት እንደተረከቡ በደቡብ ሱዳን ላይ ማተኮር ጀመሩ። ይህ ደግሞ ለሳቸው ጥሩ ይመስለኛል፣ ምክንያቱም ኪክዌቴ ከአፍሪካ ቀንድ ወይም ከቀይ ባህር ጋር በተያያዙ ጉዳዮች ላይ የመስራት ልምድ አልነበራቸውም፣ አሁንም የላቸውም። እናም ኪክዌቴ በደቡብ ሱዳን ላይ የሚሰሩበትና ኦባሳንጆ ደግሞ የቀድሞ ስራቸውን የሚቀጥሉበት የስራ ክፍፍል ይታየኛል። ኦኬሎ እንደሚሉት አዲሱ የኦባሳንጆ ሹመት የተለያዩ ፈተናዎችን ማለፍ ይገባዋል። የመጀመሪያው ፈተና የተሰጣቸውን ኃላፊነት ለኪክዌቴ ከተሰጠው መለየት መቻል መሆኑንም አመልክተዋል። በአፍሪካ ቀንድ ያሉ ጉዳዮች የተሳሰሩ መሆናቸው ይህንን ነጥብ አስፈላጊ እንደሚያደርገውም ጠቁመዋል። ሌላው ፈተና ደግሞ በኢትዮጵያ ፌዴራል መንግስትና በህወሓት መካከል ያለው ሁኔታ በፊት ከነበረው መለወጡ እንደሆነም አመልክተዋል። የተለየ አካሄድ እንደሚጠይቅም ጠቅሰዋል። ይህ ጉዳይ ኦባሳንጆን ከዚህ ቀደም ካደረጉት በበለጠ ብልሃትና የበለጠ ስልታዊ አካሄድ መያዝ ይጠይቃቸዋል። ምናልባትም ድርድሩ ሂደት ውስጥ ጣልቃ ከመግባታቸው በፊት ሁለቱ ወገኖች በድርድሩ መጨረሻ ሊያሳኩት የሚፈልጉት ነጥብ ምን እንደሆነ መለየት ይኖርባቸዋል እና የመቀሌው ፋይል ፈተና የሚሆን ይመስለኛል። የዚህ ፈተና አንዱ ክፍል የሚሆነው ደግሞ ጉዳዩ ከሌሎች የቀይ ባህር አካባቢ ጉዳዮች ጋር የተያያዘ መሆኑ ነው። የአፍሪካ ህብረት የኦባሳንጆን ሹመት አስመልክቶ ያወጣው መግለጫ በሳቸውና የአፍሪካ ህብረት የአፍሪካ ቀንድና የቀይ ባህር ልዩ መልእክተኛ ሆኖ በተሾሙት የቀድሞው የታንዛኒያ ፕሬዝዳንት ጃካያ ኪክዌቴ መካከል ስለሚኖረው የስራ ክፍፍል አላመለከተም። ለዲደብሊው እስክንድር ፍሬው ከአዲስ አበባ።
በሶማሌ ክልል ጎዴ ከተማ የተጀመረው የማዳበሪያ ፋብሪካ ግንባታ ከታቀደው አስቀድሞ ለማጠናቀቅ ጥረት እንደሚደረግ ጠቅላይ ሚኒስትር አብይ አህመድ ገልጸዋል። የሶማሌ ክልል ምክትል ርዕሰ መስተዳድር እንደሚሉት ደግሞ ጠቅላይ ሚኒስትሩ በህዳሴው ግድብ ምረቃ ወቅት ይፋ ካደረጓቸው ግዙፍ ፕሮጀክቶች ሲሶ በክልሉ እየተተገበረ ነው። መሳይ ተክሉ ከድሬዳዋ ዘገባ አለው።
ጠቅላይ ሚኒስትር አብይ አህመድ ትናንት በጎዴ እየተከናወነ ያለውን የማዳበሪያ ፋብሪካ ግንባታ በጎበኙበት ወቅት አስቀድሞ በ40 ወራት እንደሚጠናቀቅ የታቀደውን ይህን ፕሮጀክት ከዚህ ባጠረ ጊዜ እንዲጠናቀቅ ለማድረግ ከፕሮጀክቱ ባለቤት ጋር ስምምነት ላይ ደርሰናል ብለዋል።
ያኔ ለህዝባችን የገባነው ቃል ፋብሪካው በጀመረ በ40 ወራት ጊዜ ውስጥ ይጠናቀቃል የሚል ነበር። ይህንን ስራ ከጀመርን በኋላ በአለም ላይ እንደሚታወቀው ማዳበሪያና ነዳጅ በጣም አስፈላጊ ኢምፖርታንት ኮሞዲቲ ሆኖ ስለመጣ ጊዜውን ለማሳጠር ምን ማድረግ እንችላለን የሚለውን ከዳንጎቴ ጋር ስንመካከር ቆይተን ዛሬ ደግሞ ስራው ያለበት ደረጃ እያየን ነው። በተቻለ መጠን ከአርባ ወር ባነሰ ጊዜ ውስጥ ፕሮጀክቱን ጨርሰን ለእኛም ገበያ ከእኛም ይተርፍ ካልንም ለውጭ ገበያ ለመጠቀም ጥሩ ተስማምተናል።
በፕሮጀክቱ ለ5000 ያህል ሰዎች የሚሆን መኖሪያ ቤቶች ግንባታ፣ የውሃ ቅየሳና ተያያዥ ስራዎች በወራት ጊዜ ውስጥ እንደሚጠናቀቁ የተናገሩት አብይ አስፈላጊ ቁሳቁሶች ተገዝተው በመምጣት ላይ መሆናቸውን በማንሳት በአጠረ ጊዜ የማዳበሪያ ፋብሪካውን በማጠናቀቅ የሀገሪቱን አንድ ቁልፍ ችግር እንፈታለን ብለዋል።
ስራው ያኔ መተን ስናይ ያው ሀሳብ ነበር። ዛሬ እንደምታዩት ስራው ተጀምሯል። ከሶስት ወር በኋላ ቢበዛ አራት ወር በኋላ እንመለሳለን። ከአራት ወር በኋላ ስንመጣ አብዛኛው መኖሪያ ቤት ግንባታ ይጠናቀቃል። ለ5000 ሰው የሚሆን መኖሪያ ቤት ግንባታ ትንሽዬ መንደር ነው የሚሰራው። መስከረም ላይ እሱ ሙሉ በሙሉ ተጠናቆ ስራ ይጀምራል የሚል እምነት አለ። ውሃውን ካለበት ወደዚህ የማምጣት ስራ፣ ከፍተኛ ቦታዎችን ዝቅ የማድረግ ዝቅተኛ ቦታዎችን የመሙላትና ለፕላንቱ የማዘጋጀት ስራ የተሰራ ነው ያለው። በርካታ ሪሶርስ ተገዝቶ እየመጣ ነው ያለው እና ባጠረ ጊዜ ውስጥ የማዳበሪያ ፋብሪካውን አጠናቀን የኢትዮጵያን አንዱን ቁልፍ ችግር እንፈታለን የሚል እምነት አለ።
የፕሮጀክቱን ባለቤት አሊኮ ዳንጎቴን ፕሮጀክቱን ለማፋጠን እያከናወኑ ባለው ተግባር ያወደሱት ጠቅላይ ሚኒስትር አብይ የፌዴራልና የክልሉ መንግስት ድጋፍና ክትትል ተጠናክሮ ፕሮጀክቱ እንዲጠናቀቅ ከተደረገ ትልቅ ችግር የሚፈታ ፕሮጀክት እንደሚሆን አስረድተዋል።
አሊኮ በጣም ኮሚትድ ሰው ነው። በገባው ቃል መሰረት ገንዘቡን፣ ጊዜውን፣ ሙያተኞች አፍስሷል። የቅርብ ክትትልና ድጋፍ አድርገን በማሳካት ኢትዮጵያ ውስጥ ያለውን ዋነኛውን ችግር እንፈታለን የሚል እምነት አለኝ። በጣም ደስ የሚል ስራን ያየ ነው። እንግዲህ በዚሁ መልክ የክልሉ መንግስት፣ የፌዴራል መንግስት የቅርብ ክትትልና ድጋፍ እያደረጉ እንዲጠናቀቅ ካደረግን በጣም ትልቅ ችግር የሚፈታ ፕሮጀክት ይሆናል የሚል ሙሉ እምነት አለኝ።
የሶማሌ ክልል ምክትል ርዕሰ መስተዳደር አቶ ኢብራሂም ኡስማን ለዶይቼ ቬለ ጠቅላይ ሚኒስትሩ በህዳሴው ግድብ ምረቃ ወቅት በሀገሪቱ እንደሚከናወኑ ይፋ ካደረጓቸው ግዙፍ ፕሮጀክቶች ሲሶው በክልሉ እየተተገበሩ መሆናቸውን ጠቁመዋል።
አንድ ሶስተኛው ይሄ የጓ ብስራት የሚሰራው ሶማሌ ክልል አንድ ሶስተኛው። ያ ማለት ጉዴ ላይ የማዳበሪያ ፋብሪካ በቢሊየን ዶላር የሚቆጠር ወጪ ተደርጎ በአሁኑ ጊዜ የመሰረተ ድንጋይ ተቀምጦ ስራው እየተከናወነ ነው ያለው። ማጣሪያ የጋዝ የነዳጅ ጉዴ ላይ እየተገነባ ነው ያለው። ፔትሮኬሚካል የሚባል አጠቃላይ ከዛ ጋር ተያይዞ የሚኖሩ ኢንዱስትሪዎች እዛው በጉዴ አካባቢ እነዚህ ስራዎችን ታሳቢ አድርጎ የሚሰሩ ኢንዱስትሪዎች ይኖራሉ።
ክልሉ እንደ ሀገር ትልቅ አቅም እንዳለው የገለጡት አቶ ኢብራሂም አቅማችንን አሟጠን ባጠረ ጊዜ የተጀመሩትን ትልልቅ ፕሮጀክቶች ተግባራዊ ካደረግን እንደ ሀገር ራሳችንን ለመቻል ለምናደርገው ጥረት አስተዋጽኦአቸው ትልቅ ነው ብለዋል።
በአጠቃላይ ይሄ ክልል እንደ ሀገር ትልቅ አቅም ነው ያለን። ገና ያልነካናቸው ያልታዩ በርካታ ሀብቶች አሉን። አቅማችን አሟጠን ባጠረ ጊዜ እነዚህን ትላልቅ ፕሮጀክቶች፣ ሀገርን ሊጠቅሙ የሚችሉ ፕሮጀክቶች በአግባቡ ተግባራዊ ካደረግን አይ ቲንክ በአጭር ጊዜ ውስጥ በኢነርጂ ራሳችንን መቻል በተለያዩ ራሳችንን መቻል የምናደርገው ጥረት ትልቅ አስተዋጽኦ ያደርጋሉ።
ለዶይቼ ቬለ ዲደብሊው ዘገባ መሳይ ተክሉ ድሬዳዋ።
ሶማሊላንድ ራስ ገዝነቷን ያወጀችበት 35ኛ ዓመት በዛሬው ዕለት ታስቦ ውሏል። ሶማሊላንድ ከሶማሊያ ራሷን ነጥላ መንግስት መስርቻለሁ ካለችበት ከጎርጎሮሳዊ 1991 ዓ ም አንስቶ ከወራት በፊት እንደ ሀገር እውቅና የሰጠቻት እስራኤል ብቻ ናት። እስራኤልን ተከትሎ ዩናይትድ ስቴትስ፣ የተባበሩት አረብ ኤሚሬትስ እና ኢትዮጵያም ተመሳሳይ እርምጃ ይወስዳሉ የሚል ግምት ነበር። ሆኖም እስከ ዛሬ እውን አልሆነም። የሶማሌላንድን የነጻነት ቀን በሚመለከት ከአዲስ አበባ ሰለሞን ሙጬን ስቱዲዮ ከመግባታችን አስቀድሜ በስልክ አነጋግሬዋለሁ። እንዴት ዋልክ ሰለሞን? ሶማሌላንድ ዛሬ 35ኛ ዓመት የነጻነት በዓል እያከበረች ነው አለችው። ሁኔታው ምን ይመስላል?
አመሰግናለሁ ሸዋዬ። አንቺም እንዳልሽው ሶማሌላንድ ራሷን እንደ ሀገር መቁጠር ከጀመረች ይኸው 35 ዓመት ሞልቷታል። ሀርጌሳ ከተማ ውስጥ ያው በየአመቱ እንደሚያደርጉት በተለያዩ ወታደራዊ ትዕይንቶች ሲያከብሩ ነው የዋሉት። አንድ ለየት ያለ ነገር አለ ከተባለ ከእስከ ዛሬው በቅርቡ እስራኤል እንደ ሀገር እውቅና መስጠቷ ይታወቃል ሶማሌላንድ። እና ይፋዊ የሆነው የእስራኤል በሶማሌላንድ የተመደቡ አምባሳደር ህጋዊ ውክልናቸውን ዛሬ በዚህ ስነስርዓት ላይ ያቀረቡበት በመሆኑ እንደ ሶማሌላንድ በትልቅ ክብደት የሚያዩት ጉዳይ ሆኖ ነው ያለፈው። በተለየ ሁኔታ ያለው ይሄ ነው። ነገር ግን መደበኛ ሌሎች ሀገሮችም እንደሚያደርጉት የወታደራዊ ትዕይንቶችን እና ሌሎችን መልእክቶችን ያስተላለፉበት ሆኖ ነው የተጠናቀቀው።
እንግዲህ እንደሚታወቀው ሰለሞን፣ እስራኤል ለሶማሌላንድ እንደ ሀገር እውቅና ብትሰጥም እሷን ተከትሎ እስካሁን የተጠበቀውን ለምሳሌ እንደ አሜሪካ፣ እንደ የተባበሩት አረብ ኤሚሬት፣ ኢትዮጵያ ራሷ በነበራት መግባቢያ ውል ተብሎ በተፈራረሙበት ጋር ተያይዞ ኢትዮጵያም ትሰጣለች ተብሎ ሲጠበቅ ነበር። ግን ያልሆነም እንደው በፖለቲካው ላይ በአካባቢው ላይ የፈጠረው ስሜትና ጫና እንዴት ይገለጻል?
ሸዋዬ፣ በዚህ አመት እንግዲህ ምናልባትም በዚህ በመካከለኛው ምስራቅ ላይ ትልቁ ጉዳይ ያው እንደምናውቀው የአሜሪካ እስራኤል እና ኢራን የገቡበት ጦርነት ነው። ጉዳዩ ሁሉ ወደዚህ በመዞሩ ምክንያት የዚህ የሶማሌላንድ ጉዳይ ትንሽ ያዝ ብሏል ማለት እንችላለን። ከዛ በተጨማሪ ግን ምናልባትም ደግሞ የተፈጠረው የጂኦፖለቲካ ቀጠናዊ ሽኩቻም አንዱ ምክንያት ሊሆን ይችላል። ምናልባት ሌሎች ሀገሮች እስራኤልን ተከትለው እውቅና ለመስጠት ወደኋላ የያዛቸው ነገር፣ ምክንያቱም ኢትዮጵያ የመግባቢያ ስምምነት መፈራረሟን ተከትሎ ከሶማሊያ፣ ከግብፅ፣ ከአረብ ሊግ የተነሱ ከፍተኛ የሆኑ ተቃውሞዎች ነበሩ። ስለዚህ አካባቢው ደግሞ ዓለም አቀፍ ንግድ የሚሳለጥበት እንደመሆኑ ዋና ዋና የበለጸጉ ሀገራት ከፍተኛ ወታደራዊ ሰፈር የገነቡበት እንደመሆኑ እና ወሳኝ ወደቦች ያሉበት እንዲሁም ዓለም አቀፍ የሽብር ስጋት ያለበት እንደመሆኑ መጠን የበለጸጉ ሀገሮች እንደዚህ አይነት ተቃውሞ እየተነሳ ለሶማሌላንድ ጥቅምና ጉዳቱን ሳይለዩ እውቅና ይሰጣሉ ተብሎ ስለማይገመት ይመስላል እንግዲህ ሌሎች ሀገሮች ይህንን እውቅና ከመስጠት ወደኋላ የዘገዩት የሚመስለው።
እንግዲህ ሶማሌላንድ ምንም እንኳን ራሷን የቻልኩ ሀገር ነኝ ብትልም ከሶማሊያ ከተነጠለች ከበርካታ አስርት ዓመታት በኋላ ቅርብ ጊዜ በሰሜኑ አካባቢ የተነሳ ግጭት ነበረ። ወደ ሶማሌ እንቀላቀላለን ብለው 7 ወር የዘለቀ ግጭት እንደነበረ እና ከዛ በኋላም ወደ ሶማሌ እንደተቀላቀሉ የሚያሳዩ መረጃዎች ይወጣሉ። እንደው የውስጥ ሰላሟ እንዴት ነው? የተረጋጋች ናት ሊያስብላት ይችላል ወይ?
ምንም ጥርጥር የለውም ሶማሌላንድ ምንም እንኳን እንደ ሀገር እውቅና ያለው ባይሆንም በዚህ በአፍሪካ ቀንድ አካባቢ ከ5 ጊዜ በላይ ምርጫዎችን አድርገዋል። ፍጹም ሰላማዊ የሆነ የምርጫ ስነስርዓት ነው የሚያከናውኑት። የተረጋጋ የፖለቲካ ሽግግር ያደርጋሉ። በሚገርም ሁኔታ አሁን ፕሬዚዳንት የሆኑት ሰው ከዚህ በፊት ፕሬዚዳንት የነበሩትን ሰው አሁን ምክትል አድርገው እንኳን በካቢኔያቸው ውስጥ አስገብተዋል እና ይሄ ብቻ አይደለም፣ የሽብር ስጋት ያለበት አይደለም። አልሸባብ ለሶማሊያም ሆነ ለአካባቢው የሽብር ስጋት መሆኑ ይታወቃል። ነገር ግን ሶማሌላንድ ውስጥ ግን አልሸባብ ስጋት የሆነበት ምክንያት የለም። የባህር ላይ ውንብድና ሶማሊያ ውስጥ የሚታወቅ ነው። ሶማሌላንድ በምትቆጣጠራቸው የባህር ሀብቶች ላይ ግን እንደዚህ አይነት ችግሮች የሉም እና ሶማሌላንድ ከሶማሌ ጋር ባላት ግጭት እና ውጥረት ካልሆነ በስተቀር አካባቢው ላይ ለጎረቤት ሀገሮች ችግር የፈጠረች የምትባል ራስ ገዛ አስተዳደር ነች ማለት አይቻልም።
እንደው ግን ከአፍሪካ ህብረት ጋር ያላት ግንኙነት እንዴት ይታያል?
ይሄ ጉዳይ እንግዲህ ዋና ዋና የቀጠናዊ እና የፖለቲካዊ የዓለም አቀፍ ዲፕሎማሲ ተንታኞች እንደሚሉት ከሆነ የአፍሪካ ህብረት ቻርተር ውስጥ አንድ የተቀመጠ ነገር አለ። የሀገራትን ድንበርና የሀገራትን እውቅና በተመለከተ የአፍሪካ ህብረት የአፍሪካ አንድነት ድርጅት ተብሎ ሲመሰረት ቅኝ ገዢዎች ያሰመሩትን ድንበር ተቀብሎ ነው እየቀጠለ ያለው። ስለዚህ የአፍሪካ ህብረት አልተቀበለውም የሶማሌላንድን የሀገርነት ፍላጎት ማለት ነው። ምክንያቱም ዋናው ሶማሊያን አንድነትና የሉዓላዊነት ግዛት የሚጥፍ ስለሚሆን ከመርሁ ጋር ስለሚጣረስበት ይህንን ፍቃድ አልሰጠም። ዛሬ በነበረው ፕሮግራም ላይ ፕሬዚዳንቱ ይህንን አንስተዋል። ከጎረቤት ሀገራት ጋር ሰላማዊ የሆነ ግንኙነት እንዲኖረን ነው የምንፈልገው። በአፍሪካ ቀንድና በቀይ ባህር ቀጠና ላይም በጎ የኢኮኖሚ አስተዋጽኦ ማበርከት ነው የምንፈልገው። ይሄ ደግሞ ሀገራት ሀገር መሆን እንፈልጋለን ሲሉ የሚፈጠረውን ግጭትና ሌሎች አደጋዎችን መመልከት አለባቸው የአፍሪካ ሀገራት። ስለዚህ ለእኛ እውቅና ሊሰጡን ይገባል የሚል መልእክትም አስተላልፏል። ግን በመሰረታዊነት ከአፍሪካ ህብረት መርህ ጋር የሚጣረስ ስለሆነ አፍሪካ ህብረት ለሶማሌላንድ እውቅና የሚሰጥበት ምንም አይነት አማራጭ የለም።
አመሰግናለሁ ለጊዜ ሰለሞን ሙጬ ከአዲስ አበባ።
እኔም አመሰግናለሁ። ሸዋዬ፣
አድማጮች፣ በዚሁ የምሽቱ የዜና መጽሔት ጥንቅር አበቃ።